Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በዛሬ ምሽት ቆይታችን ከሚደመጡት መካከል
ሶስት ሽፋን ቢኖረው አንድ ማስክ ይመረጣል ይላል። አንደኛው ምንድነው? በውጭ በኩል ያለው በተሻለ አቅም ውሃ ማያስገባ ወይም ፈሳሽ ነገር ላንሸራትት የሚችል አይነት ማቴሪያል መሆን አለበት ይላል።
አቶ ስሌማን ዳዊት ናቸው። በኮቪድ-19 የሚያዙ ኢትዮጵያን ቁጥር እያሻቀበ በመጣበት በአሁኑ ሰዓት ደብተሮችን ሲያመርት የነበረው ተቋማቸው የፊትና አፍንጫ መሸፈኛ ወደ ማምረት መግባቱ ተሰምቷል። ሙሉ ዘገባው በምሽቱ ይደመጣል።
ፉልዱራም ካምፓቲ ከናትስ ሲዳ ያደነው ቦታ ከናፍ ኦሉ ኢጃሩት ትጅራ
ባጫሉ እንዴሳ ካምፓስ ፊት ለፊት ለጀግናው ማስታወሻ ይውል ዘንድ አንድ አውል እያቆምን ነው።
የድምፃዊ ሀጫሉ ሁንዴሳ 80 ቀን መታሰቢያ በአምቦ ተደርጓል። ስለ መርሃ ግብሩ ዝርዝር ዘገባም ይኖረናል። እነዚህና ሌሎች ተጨማሪ ጉዳዮች የሚሰሙበትን መሰናዶው ሀብታሙ ዘዩ መመራለው። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። በመቀጠል ስመኝ ሸቆየ የዓለምን ውሎና ዳር በአጫጭር ዜናዎች ታስቃኝናለች።
አመሰግናለሁ ሀብታሙ። ኢትዮጵያ 26 ሚሊዮን ተማሪዎቿን እንደገና ወደ ትምህርት ቤት ለመመለስ እየተዘጋጀች መሆኑ ተገለጸ። የኢትዮጵያ ትምህርት ሚኒስቴር አመራሮችና የክልሎች ትምህርት ቢሮ ኃላፊዎች ዛሬ በጀመሩት ውይይት ካለፈው መጋቢት ጀምሮ በኮሮና ቫይረስ ምክንያት ተዘግተው የቆዩት ትምህርት ቤቶች በሚከፈቱበት ሁኔታ ላይ መክረዋል። በውይይቱ ማብቂያ ላይም የ2013 መደበኛ ትምህርት መቼ እንደሚጀመርና ሌሎች የትምህርት ወሳኝ ጉዳዮች ላይ ውሳኔዎች እንደሚተላለፉ ይጠበቃል። ዘገባውን ከአዲስ አበባ ያደረሰችን ፀሐይ ዳምጠው ናት። የማሊ የቀድሞ የመከላከያ ሚኒስቴር ባህ ኢንዳው በወታደራዊ ኮሚቴ መሪ ኮሎኔል ኢስሚ ጎይታ የሚመራው አስተዳደር የሽግግር ፕሬዝዳንት እንዲሆኑ ተመርጠዋል። የቀድሞ የመከላከያ ሚኒስቴር ማሊን ወደ ሲቪል አስተዳደር ለመመለስ ምርጫው እስከሚካሄድ ለአንድ አመት ከመንፈቅ እንዲመሩ ኃላፊነት ተሰጥቷቸዋል። የተባበሩት መንግስታት ድርጅት ታሪካዊ ጠቅላላ ጉባኤ ዛሬ ይከፈታል። በድርጅቱ የ75 ዓመታት ታሪክ የአባል ሀገሮች መሪዎች ለመጀመሪያ ጊዜ የጉባኤው መክፈቻ ንግግራቸውን በአካል ሳይሆን በተቀረጸ ድምጽ ካሉበት ሆነው ያስተላልፋሉ። ዛሬ በሚከፈተው ጉባኤ የብራዚል ፕሬዝዳንት ጄር ቦልሶናሮ የመጀመሪያው ተናጋሪ ሲሆኑ በማስከተል ያስተናጋጇ አገር የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተቀረጸ ንግግር ይደመጣል። ፕሬዝዳንት ትራምፕ ንግግራቸው ለቻይና የሚተላለፍ ጠንካራ መልእክት ያካተተ እንደሚሆን ትላንት አስታውቀዋል። ከሁለተኛው የዓለም ጦርነት ወዲህ የመንግስታቱን ድርጅት አስፈላጊነት ከዓለም አቀፉ የኮቪድ-19 ይበልጥ ግልጽ አድርጎ ያሳየ ቀውስ ገጥሞን አያውቅም ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ተናገሩ። ዶክተር ቴድሮስ የመንግስታቱ ድርጅት 75ኛ ዓመቱን እያከበረ መሆኑን ጠቅሰው ለአባል ሀገሮች ሶስት ቁልፍ መልእክቶችን አስተላልፈዋል። በመልእክታቸው ዓለም አቀፉ ወረርሽኝ የዘላቂ ልማት ግቦችን ለማሳካት ጥረታችንን በእጥፍ እንድናጠናክር እንጂ ላለማሳካታችን ሰበብ ልናደርግ አይገባም። ለሚቀጥለው ወረርሽኝ አሁን መዘጋጀት አለብን። የዚህ ወረርሽኝ መመርመሪያው መድኃኒቱና ክትባቱ በፍትሃዊ መንገድ ለሁሉም መዳረስ የሚችልበትን መንገድ በማንኛውም መልኩ ማረጋገጥ አለብን ብለዋል። የጠቅላይ ፍርድ ቤት ዳኛ የነበሩት ሩት ቤደር ጊንስበርግ ህልፈት 6 ሳምንት ብቻ በቀረው የአሜሪካ ፕሬዝዳንት ምርጫ ወቅት እሳቸውን ለመተካት የሚደረግ ትልቅ የፖለቲካ ተጋድሎ አስነስቷል። ፕሬዝዳንት ዶናልድ ትራምፕ ክፍት ቦታውን በፍጥነት ለመሙላት የሚያደርጉት ጥረትና የዲሞክራቱ የምርጫ ተፎካካሪያቸው ጆ ባይደን አሸናፊው ፕሬዝዳንት እጩ እንዲያቀርብ የሚያስተላልፉት ጥሪ ከጤና ጉዳዮች አንስቶ እስከ ውርጃ መብት ድረስ ፍርድ ቤቱ በቀጣይ የሚወስንባቸውን ወሳኝ ጉዳዮች መራጮች ትኩረት እንዲሰጡባቸው እያደረገ ይገኛል። የዲሞክራት ፓርቲ እጩ ተመራጭ ጆ ባይደን እሁድ ዕለት ከፔንሲልቬኒያ ባስተላለፉት መልእክት የነጻነት ተምሳሌት የሆኑትንና አርብ ዕለት ህይወታቸው ያለፈውን ሩት ባደር ጊንስበርግን ለመተካት እጩ ማቅረብ ያለበት በህዳሩ ምርጫ የሚያሸንፈው ፕሬዝዳንት እንዲሆን የአሜሪካው የሴኔት ምክር ቤት ውሳኔ እንዲያሳልፍ ጠይቀዋል። ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ባደረጉት ንግግር ደግሞ በዚህ ሳምንት ሴት እጩ እንደሚያቀርቡ ተናግረዋል። ይህ ውሳኔያቸው ከከተማ ወጣ ብለው የሚኖሩ ሴት መራጮችንና የጽንስ ማቋረጥን የሚቃወሙ ወግ አጥባቂ ደጋፊዎቻቸው ይሁንታን እንደሚያስገኝላቸው ተጠቁሟል። ጥረታቸው ከተሳካላቸው ፕሬዝዳንት ትራምፕ በመጪው ምርጫ ቢያሸንፉም ባያሸንፉም 6-3 ሆኖ የሚመራው የወግ አጥባቂ ጠቅላይ ፍርድ ቤት ከስልጣን ዘመናቸው አልፎ የሚኖር ስኬታቸው ይሆናል። ዲሞክራቶች ወግ አጥባቂው ፍርድ ቤት በፌደራል ደረጃ አስገዳጅ ሆነውና ቀደም ያለ የጤና ችግር ያለባቸው ሰዎች የሚያገኙትን የሕክምና አገልግሎት ሊሽር ይችላል የሚል ስጋት አላቸው። ለሴቶች የተሰጠውን ጽንስን የማቋረጥ መብትና ለተመሳሳይ ጾታ የተፈቀደውን ጋብቻ አደጋ ላይ ይጥላል፣ ለሰራተኞችና ለአካባቢ የሚደረገውን ጥበቃ ወደ ኋላ ይጎትተዋል ሲሉም ይገልጻሉ። በመጨረሻም ደቡባዊ ሊባኖስ የሂዝቦላ ጠንካራ ይዞታ አካባቢ በፍንዳታ መናወጡንና ሲዶን ወደብ አቅራቢያ ከመትገኝ መንደር የሚወጣ ጭስ እንደሚታይ ዘገባዎች አመልክተዋል። በዘገባው መሰረት ፍንዳታው የደረሰው በሂዝቦላ የጦር መሳሪያ መጋዘን ላይ ነው። እስካሁን በሰው ላይ የደረሰ ጉዳት ይኖር እንደሆን ለማወቅ አልተቻለም። የሂዝቦላ አንድ ባለስልጣን ዝርዝሩን ሳይገልጹ ፍንዳታ መድረሱን ቢያረጋግጡም በይፋ ያወጣው መግለጫ ግን የለም። ጋዜጠኞች እንዳይገቡ አካባቢው መታጠሩንም ዜናው ጨምሮ አመልክቷል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልበልሳችሁ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ዘገባ እንሻገር። የፊት መሸፈኛ ጭንብል ከዕለት ተዕለት አልባሳችን መካከል ቀዳሚ ሆኗል። ለደህንነታችን ስንል የምንጠቀመው ይህ ጭንብል የተለያዩ የጥራት ደረጃዎችን ያልፍ ዘንድ ግን ግድ ይለዋል። ይሁንና ዓለም አቀፍ የሆነ ጥራት ደረጃን ያሟሉ የፊት መሸፈኛ ጭንብሎችን ማግኘት በኢትዮጵያ አስቸጋሪ በመሆኑ ብዙዎቹ የሕክምና ጭንብል ለማድረግ ተገደዋል። በኢትዮጵያም የፈለክ ኖትቡክ ወይንም ደብተሮች አምራች ድርጅት ኮቪድ-19ን ለመቋቋም በሚደረገው ጥረት ውስጥ በመሳተፍ በሀገሪቱ የሲዲሲን ዓለም አቀፍ ጥራት ደረጃ ያሟላ ጭንብል አምርቶ በኢትዮጵያ ምግብና የመድኃኒት ቁጥጥር ባለስልጣን አልፎለታል። ኤደን ገረመው የድርጅቱን መስራች አቶ ሱሌማን ዳዊትን አነጋግራ ተከታዩን አሰናድታለች። አቶ ሱሌማን አንድ የፊት መሸፈኛ ጭንብል ማሟላት ስላለበት የጥራት ደረጃዎች ከሚያብራሩበት ይጀምራል።
ደብሊውኤችኦ ለፊት ጭንብል ተብሎ የወጣው ጋይድላይን አለ። እሱ ምንድን ነው? ሶስት ሽፋን ቢኖረው አንድ ማስክ ይመረጣል ይላል። አንደኛው ምንድን ነው? በውጭ በኩል ያለው በተቻለ አቅም ውሃ የማያስገባ ወይም ፈሳሽ ነገር ላንሸራትት የሚችል አይነት ማቴሪያል መሆን አለበት ይላል። መሀል ላይ ደግሞ ያለው ማቴሪያል የማጣራት አቅም ያለው ማቴሪያል መሆን አለበት። እንደ ፖሊፕሮፒሊን የሚባሉ አይነት ማቴሪያሎች አሉ። በፊታችን በኩል ያለው ደግሞ ጨርቅ ወይም ማቴሪያሉ ከኛ ከአፋችን ውስጥ የሚወጣውን ፈሳሽ መምጠጥ ወይም መያዝ የሚችል መሆን አለበት ነው የሚለው እና እነዚህ ሶስት የተለያዩ ሽፋን ያላቸው ማስኮች የበለጠ የተሻለ ይሆናል ተብሎ ጋይድላይኑ ላይ ወጥቷል።
በኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን በኩል ዓለም አቀፍ የጤና ደረጃዎችን እንዳለፈ የተረጋገጠለት ፈለክ የፊት ጭንብልን ለማምረት ጊዜ እንደወሰደ የሚናገሩት አቶ ሱሌማን በከተማ ውስጥ ስላለው የጭንብል አጠቃቀም ክፍተትም የታዘቡትን እንዲያስረዳሉ።
ብዙ ክፍተቶች አሉ። መንገድ ላይ ስንሄድ የምናያቸው አሉ። ለምሳሌ አንድ ሌየር ብቻ ያለው ማስክ ይታያል። አንዳንድ ለመተንፈስ በጣም የሚከብዱ አይነት ማቴሪያሎች የተሰሩ ማስኮች እናያለን። ሌላው ምንም አይነት ሌብል የሌለው በምን እንደተሰራ የማይገልጽ አጠቃቀሙ እንዴት መሆን እንዳለበት ምንም የማይገልጽ ነገር ድርጅቱ ራሱ የተሰራው ምን ማን እንደሆነም ራሱ የማይታወቅ አይነት ማስኮች እናያለን። ይህ በጣም ከባድ ነው። ምክንያቱም በተቻለ መጠን ማስኩን ዝም ብሎ ማምረት ብቻ ሳይሆን ለገዢውም ተጨባጭ የሆነ እውቀት አብሮ ማስተላለፍ አለበት። ለምሳሌ አጠቃቀሙ ላይ ብዙ ሰው የማይገነዘበው ልክ እንደገዙት መንገድ ላይ ዝም ብሎ የሚያደርጉት ሁኔታ አለ። ማንኛውም አይነት የተገዛ ማስክ መጀመሪያ ለብ ባለ ውሃ በሳሙና መታጠብ አለበት። ከመደረጉ በፊት ራሱ መታጠቡ ብቻ ሳይሆን እኛም ራሳችን ማስኩን ከማድረጋችን በፊት እጃችን ወይ በሳሙና መታጠብ አለብን። እንደዚህ አይነት ክፍተቶች አሉ። ስለዚህ ገበያ ላይ ያሉት ማስኮች ችግር አለባቸው ብቻ ሳይሆን ኢቨን አጠቃቀም ላይ በጣም ትልቅ ክፍተት አለ።
የፊት መሸፈኛ ጭንብሎች አይነትና አጠቃቀም ላይ ጥንቃቄ ማድረግ እንደሚያስፈልግ የሚያስረዱት አቶ ሱሌማን የፊት መሸፈኛ ጭንብል ማድረግ በራሱ 100% ከኮቪድ-19 የሚከላከል ባለመሆኑ ሌሎች የጥንቃቄ መንገዶችም ላይ ትኩረት ማድረግ እንደሚያስፈልግ ያስረዳሉ።
ትልቁ ክፍተት አሁን ምንድነው? የማስክ ክፍተት። ሰው ማስክ ስላደረገ ብቻ ትልቅ በራስ መተማመን ስሜት ይሰማዋል። አስፈሪ ነገር ነው። ምክንያቱም ማስክ ብቻ በቂ አይደለም። ማስክ ስላደረገን ብቻ ምንም አንሆንም፣ እንደፈለግን መቀራረብ፣ እንደፈለግን መንቀሳቀስ እንችላለን እና የሚለው ነገር በቂ አይደለም። ምክንያቱም አሁን ለምሳሌ ያህል ልበልሽ፣ አንዳንዴ ምን ይፈጠራል? ማስክ እናደርጋለን፣ ግን ሳናስበው የሆነ ሰዓት ላይ ማስኩን እንነቀዋለን። እንግዲህ ማስኩን በፍጹም መነካት የለበትም። የማንን ቫይረስ፣ የማንን ትንፋሽ፣ የማንን ፍሳሽ ማስክ እንደነካው ምንም የምናውቀው ነገር የለም እና ግን በስህተት ይፈጠራል ሰውነን እና ማስኩን ልነካው እንችላለን። ማስክ ስላደረግን ብቻ ሴፍ ነን ብለን ከተንቀሳቅሰን ማስካችን ስናወልቅ በዛው ማስካችንን በነካንበት እጅ ፊታችንን ልነካ እንችላለን እና ቫይረሱ በዛ ሊተላለፍ ይችላል። ስለዚህ ይህንን ልናስቆመው እንችለው በእጃችን በሳሙና መታጠብ ብቻ ነው። 100% ሊከላከልን የሚችል ማስክ እስካሁን ድረስ እኔ አላውቅም። በጣም ጥራት አለው ራሱ የሚባለው 95% ነው። እሱም ራሱ ሐኪሞች የሚጠቀሙበት ነው። ስለዚህ ሙሉ ለሙሉ በማስክም መተማመን የለብንም።
የኮቪድ-19 ስርጭት በንግዱ ዘርፍ ላይ ባሳደረው ጫና ምክንያት ወደፊት ጭንብል ማምረት የገባው ፈለክ ኖትቡክ የተመሰረተው በ2009 ዓመተ ምህረት ነበር። በማተሚያ ቤታቸው ውስጥ የሚወዳድቁ ወረቀቶችን ላለመጣል ሲሉ በእጅ የተሰሩና በጥቅም ላይ መዋል የሚችሉ ከፍተኛ የጥራት ደረጃዎችን ያሟሉ ማህደሮችንና ማስታወሻ ደብተሮችን ያመርቱ የነበረ ሲሆን አሁን ላይ ታዋቂ ምርት ለመሆን ስለበቃው ስለ ፈለክ ኖትቡክ መነሻም አቶ ሱሌማን እንዲህ ያስረዳሉ።
መጀመሪያ ያው የህትመት ድርጅት ነበረ፣ ሰባናት ፕሪንተርስ የሚባል የህትመት ላይ ስንሰራ ብዙ የሚወድቁ የሚጣሉ ወረቀቶች አሉ እና እነዚህን ወረቀቶች ምን እናድርጋቸው፣ ዝም ብለን ከምንጥላቸው ራሳችን የሆነ ነገር ብንሰራባቸው ይሻላል በሚል ነበር የጀመርነው እና ምን ማድረግ ጀመርን፣ ወረቀቱን ይሄ እነዚህ የተጣሉ ወረቀቶችን እየፈጨን የራሳችንን በእጅ የሚሰሩ ወረቀቶችን ማምረት ጀመርን እና እንደዛ ነበረ የጀመርነው። የበለጠ ስለ ወረቀት እያወቅን ስንሄድ ሁለት ነገሮች አስተዋልን። አንደኛው ኢትዮጵያ ራሱ የሀገራችን ራሱ በጣም ጥንት የሆነ መጽሐፍ ልምድ አለ እና የአባ ገሪማ ጎስፐል የሚባል መጽሐፍ አለ እና እሱ መጽሐፍ አሁን በዓለም ላይ የመጀመሪያው በስዕል የተደገፈ መጽሐፍ ቅዱስ የሚባለው እሱ ነው። ስለዚህ የበለጠ ስናውቅ ይሄ 1600 በፊት ወይም ከዛም በፊት ራሱ ኢትዮጵያ ውስጥ በጣም የሚገራረሙ መጽሐፎች ይሰሩ ነበረ። ስለዚህ የመጀመሪያው አላማችን ምንድን ነው? ይህንን ጥንታዊ የሆነውን ባህል እንዴት አድርገን ነው ለመላው ዓለም ማስተዋወቅ የምንችለው? በአዲስ መልክስ እንዴት አድርገን ነው ለሰው ራሱ ልናስተዋውቀው የምንችለው ብለን ነበር የተነሳ ነው። ሁለተኛው ደግሞ ገጠር ላይ ያሉ ተማሪዎች ወላጆቻቸው ያው በቂ ብር ስለማይኖራቸው ልጆቻቸውን ወደ ትምህርት ቤት አይልኩም እና እንዴት አድርገን ነው ከዚህ ቢዝነስ ጋር አገናኝተን ደብተሮችን መለገስ የምንችለው እንዴት እንፈጥራለን የሚለው እናመቻቻለን የሚለውን ነበረ ስናስብ የነበረው እና አንድ የራሳችንን የኖትቡክ ስንሸጥ 8 ደብተሮች ደግሞ ለገጠር ተማሪዎች መለገስ ጀመርን እና ይህንን ቢዝነስ ሞዴል ነው አሁን የምንከተለው።
እስካሁን ድረስ 70,000 ለሚበልጡ ተማሪዎች ደብተር በነጻ እንዳደሉ የሚናገሩት አቶ ሱሌማን ደብተሮቹ በፈለክ ተቋም ውስጥ ተመርተው ሀገረኛ ባህልን በሚዘክሩ ምስሎች በሽፋኑ ላይ ተስለውበት እንደሚቀርቡም ያስረዳሉ። አክለውም ፈለክ ኖትቡክ ከኢትዮጵያም ተሻግሮ ዓለም አቀፍ የንግድ ምልክት ለመሆን እየተንደረደረ እንደሆነም ይጠቁማሉ።
ኖትቡኮች ትንሽ ለየት የሚያደርገው በእጅ ነው የሚሰፉት። እያንዳንዶቹ በእጅ ተሰርቶ ነው የሚዘጋጁት እና ይሄኛውም አሁን እንትን ጠቅላይ ሚኒስትር ቢሮ የእኛን ኖትቡኮች የተለያዩ አመት ባለስልጣኖች፣ ፕሬዚደንቶች፣ ፕራይም ሚኒስትሮች ወደዚህ ሀገር ሲመጡ የእኛን ኖትቡኮች እንደ ስጦታ አድርገው ይሰጧቸዋል። ፈረንሳይ ፕሬዚደንቱ ማክሮን ኢትዮጵያ ቪዚት ያደረግ ጊዜ ተሰጡት ነበር የእኛ ኖትቡክ። የሩዋንዳን ፕሬዚደንት ፖል ካጋሜ ዩኤን ዋናዋ መሪ በሷም ስጋት
ዓለም አቀፍ የጥራት ደረጃቸውን እንዳሟሉ እውቅና የተሰጣቸው የፈለክ የፊት መሸፈኛ ጭንብሎች በአዲስ አበባ የተለያዩ ሱፐርማርኬቶች ውስጥና በፈለክ ኖትቡክ መሸጫ ሱቆች ውስጥ እንደሚገኙም አቶ ሱሌማን አክለው አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ኢትዮጵያ 26 ሚሊዮን ተማሪዎቿን እንደገና ወደ ትምህርት ቤት ለመመለስ እየተዘጋጀች ነው። የኢትዮጵያ ትምህርት ሚኒስቴር አመራሮችና የክልሎች ትምህርት ቢሮ ኃላፊዎች የጀመሩት ውይይትም ካለፈው መጋቢት ጀምሮ በኮሮና ቫይረስ ምክንያት ተዘግተው የቆዩ ትምህርት ቤቶች በሚከፈቱበት ሁኔታ ላይ አተኩሯል። በውይይቱ ማብቂያ ላይም የ2013 መደበኛ ትምህርት መቼ እንደሚጀምርና ሌሎችም የትምህርት ወሳኝ ጉዳዮች ላይ ውሳኔዎች እንደሚተላለፉ ይጠበቃል። ፀሐይ ዳምጠው ተጨማሪ አላት።
ዛሬ በአዲስ አበባ የተጀመረው የኢትዮጵያ ትምህርት ሚኒስቴር አመራሮችና የክልል ትምህርት ቢሮ ኃላፊዎች ውይይት ትምህርት ቤቶች በድጋሚ የሚከፈቱበት ሂደት አካል ነው። በውይይቱ ከሚዳሰሱ ጉዳዮች መካከል መደበኛ ትምህርት የሚጀመርበት ቀን፣ የ8ኛና 12ኛ ክፍል ክልላዊና ሀገር አቀፍ ፈተና የሚሰጥበት ቀን እንዲሁም በግል ትምህርት ቤቶች ላይ እየቀረቡ ያሉት ቅሬታዎች ይገኙበታል። የተጠቀሱትን ጉዳዮች በተመለከተ ውሳኔዎች እንደሚተላለፉ የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ ገልጿል።
እነዚህ 5 ትልቅ ውሳኔዎች፣ የመጀመሪያው ትምህርት ቤትን ለመክፈት ምን አይነት ዝግጅቶች አሉ? በእያንዳንዱ ክልል፣ በእያንዳንዱ ዞን፣ በእያንዳንዱ ወረዳ ትምህርት ቤት ልንከፍት የሚያስችሉትን ሁኔታዎች እንገመግማለን። በጤና ሚኒስቴር በWHO የተቀመጡትን ስታንዳርዶች በማሟላት ትምህርትን መቼ መክፈት እንችላለን የሚል ነው የመጀመሪያ ውሳኔ። ሁለተኛው ትምህርት ቤት ከከፈትን ኢሚዲየት ሊቀጥሎ የሚመጣ ውሳኔ የ8ኛ ክፍል ፈተና መቼ ይሆናል፣ የ12ኛ ክፍል መቼ ይሆናል፣ ሁለተኛው ውሳኔያችን ይሆናል። ሌላ ሶስተኛው የግል ትምህርት ቤቶችን በተመለከተ የምናስተላልፈው ውሳኔ። የግል ትምህርት ቤቶችን ለየት የሚያደርገው ከክፍያ ስርዓት ጋር ወላጆች በብዙ እየተቸገሩበት ያሉ እኛም ዘንድ የተለያዩ ኬዞች ስላሉ ከክፍያ ስርዓት ጋር ከዚህ በፊት ደጋግመን ያነሳናቸው አሁን ግን የመጨረሻ ውሳኔ የምናስተላልፍበትና የግል ትምህርት ቤቶች ከክፍያ ጋር የሚያደርጉትን ሁኔታ አቅጣጫ የምናስቀምጥ ይሆናል።
ከዚህ በተጨማሪም አዲሱ የትምህርት ስርዓት ዝግጅት አካሄድና ሁኔታ በውይይቱ ላይ የሚገመገም ሲሆን ውሳኔ ይሰጥበታል ተብሎ ይጠበቃል። የጎልማሶች ትምህርት አሰጣጥና አፈጻጸምም በውይይቱ ውሳኔ ከሚያገኙት ጉዳዮች መካከል መሆኑን ሚኒስትሩ አብራርቷል።
የጎልማሶችንም ትምህርት ላይ ከፍተኛ ሪፎርም አምጥተናል። ስለዚህ ትምህርት ለገበሬው ምንድን ነው? ለአርሶ አደሩ ምንድን ነው? ለአርብቶ አደሩ ምንድን ነው? ለቤት ሰራተኛ፣ ለቤት እመቤት ትምህርት ምንድን ነው የሚል አዲስ የትምህርት ስርዓቱን አቅጣጫ የሚያስቀይር አሁን ካለን የፎርማል ኤዱኬሽን በተለየ ከሙያ ጋር በተገናኘ እቅዶችን ሪፎርም አድርገናል። ይሄ በጥናቱ ይካል። ስለዚህ ይህንን የጎልማሳ ትምህርት በአዲስ ቅኝት በኢትዮጵያ ውስጥ የሊትሬሲ ሬታችንን ከማሳደግ አኳያ ግዙፍ የሆነውን የአርሶ አደርና የአርብቶ አደር ኮሚኒቲያችንን ከመድረስ አኳያ ለአርብቶ አደር ትምህርት የሚጠቅመው የእንስሳት ሀብቱን የተሻለ ማድረግ ነው። ትምህርት ለገበሬው ለአርሶ አደሩ የሚጠቅመው የተሻለ ገበሬ ሞር ፕሮዳክቲቭ የሆነ ገበሬ እንዲሆን ማድረግ ነው። ስለዚህ ትምህርት በዚህ መንገድ ተቃኝቶ አዲስ ጥናት የሚቀርብበት ይሆናል።
ለ2013 ትምህርት ዘመን ክልሎችና ከተሞችም እንደየነባራዊ ሁኔታቸው ዝግጅት እያደረጉ መሆናቸውን የአሜሪካ ድምፅ ያነጋግራቸው ኃላፊዎች ገልጿል። አቶ ዘላለም ሙላቱ የአዲስ አበባ ትምህርት ቢሮ ኃላፊ ናቸው። እየተደረጉ ያሉትን ዝግጅቶች አብራርቷል።
ከፍተኛ የሆነ የኮቪድ ስርጭትና ሞት እየተመዘገበ ያለው አዲስ አበባ ላይ ነው። አዲስ አበባ ላይ ያለ ነባራዊ ሁኔታ እንግዲህ ይህንን ነገር ለመታደግ ተብሎ ትምህርት ቤቶች ለዚህ ቀውስ ጊዜ አስተዳደር ውለዋል። ይህን ቀውስ ጊዜ አስተዳደር ለማየት ትምህርት ቤቶች ለኳራንታይን፣ ለፖሊስ፣ ለሌሎች አካላቶች መጠቀሚያ ነበሩ። ይህን እነዚህን የማስለቀቅ ዲስኢንፌክት የማድረግ ለመማር ማስተማር ሂደቱ ምቹ እንዲሆኑ የማድረግ ስራዎችን እየሰራን ያለ ነው። እንደ ሌሎች ክልል የሚታይበት ሁኔታ አለ ብለን አናስብም። በተለየ መልኩ የተለየ ጥንቃቄ፣ የተለየ ግብአት፣ የተለየ ጊዜ ይፈልጋል የአዲስ አበባ ሁኔታ። ይህን ለማድረግ እንግዲህ ተማሪ ወላጅ ተማሪዎችን ላኩ ብለን ስናነሳ ተማሪዎችን ወደ ትምህርት ቤት የሚልክ ቤተሰብ ምን አይነት መተማመን ይኖረዋል የሚለውን ነገር ትምህርት ቤቱና ወላጅ መካከል መተማመን ሊኖር ይገባል። ተማሪዎችንም ቤተሰብንም ለአደጋ በማይገልጽ እና ኤክስፖዝ በማያደርግበት መልኩ ቅድመ ዝግጅቶችን እያጠናቀቅን ነው። ይህን ደግሞ በትክክል 100% እርግጠኛ ማድረግ የሚችልበት ጊዜ የተወሰነ ቀናትና ጊዜያት ይፈልጋሉ። እሱን በዚህ የኛን የከተማ አስተዳደሩ ነባራዊ ሁኔታ በመገናዘብ መልኩ ፎርዋርድ እናደርጋለን።
የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በአገር ደረጃ ከሚገኙ 26 ሚሊዮን ተማሪዎች ውስጥ ከ10 ሚሊዮን በላይ ተማሪዎች በክልሉ የሚገኙ በመሆናቸው አስፈላጊውን ቅድመ ዝግጅት እያደረግን ነው ሲሉ ገልጿል።
ተጨማሪ ክፍሎችን የመገንባት እርምጃዎችን ወስደናል። 32 ሺህ በላይ ተጨማሪ ክፍሎችን ገንብተናል። ተጨማሪ ክፍሎች ብቻ ሳይሆኑ ውሃ መግባት የሚችልባቸው ቦታዎች ውሃ የማስገባት፣ ማብራት የማስገባት፣ ሽንት ቤት የመገንባት ተጨማሪ እነዚህ ነገሮች አድርገናል። መጽሐፍም ማሰባሰብ ስራ ሰርተናል። 1 ሚሊዮን መጽሐፍ ተሰባስባለን ብለን ወደ 1.3 ሚሊዮን መጽሐፍ ሰብስበናል። እንግዲህ እነዚህ ክፍሎች ደግሞ ስንገነባ ተጨማሪ አስተማሪዎች ያስፈልጋሉ። እኛ እንደለየ ነው ወደ 24240 አስተማሪዎች ተጨማሪ አንደኛ ደረጃ ያስፈልጋሉ። እነዚህም የሶስተኛ ዓመት ኮሌጅ ተማሪዎች አሉ። ወደ 25300 ተማሪዎች አሉ። በቂ አስተማሪ ይኖረናል ብለን እናስባለን። እነሱን ጥሪ አድርገናል። ኮሌጆች አሁን ቱቶሪያል ሰጥቶ ወደ ፈተና ይገባሉ። ከዛ ወደ ቅጥር ሲገቡ የአስተማሪ ችግር ይቀለላል። ምዝገባ ጀምረናል። 11.2 ሚሊዮን ልጆችን ለማስተማር ነው ያሰብነው። ከዛ ውስጥ እስከ ትላንት 3.4 ሚሊዮን ልጅ መዝግበናል።
በትምህርት ሚኒስቴር እየተካሄደ ባለው ውይይት ላይ የምተላለፈው ውሳኔም በነገው ዕለት ለሕዝብ ይፋ እንደሚደረግ ሚኒስቴሩ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
የድምፃዊ ሀጫሉ ሁንዴሳ 80 ቀን መታሰቢያ በአምቦ ተደርጓል። በመታሰቢያ መርሃ ግብሩ ላይ የተገኙት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ሀጫሉ የኦሮሞን ሕዝብ ማንነትና ታሪክ በማሳወቅ ትልቅ ሚና ነበረው ብለዋል። ናኮር መልካ ዝርዝሩን ይዟል።
የድምፃዊ ሀጫሉ ሁንዴሳ መታሰቢያ ሐውልት ትናንት በአምቦ ኢየሱስ ቤተ ክርስቲያን ተመርቋል። በምርቃት ስነስርዓቱ ላይ የተገኙት ወዳጅ ዘመዶቹ እንዲሁም አድናቂዎቹ ሀዘናቸውን በእንባና ቁጭት ሲገልጹ ነበር። ከመታሰቢያ ሐውልቱ ምርቃት በኋላ ድምፃዊውን የሚዘክሩ የተለያዩ መርሃ ግብሮች በአምቦ ከተማ ሲከናወኑ ውለዋል። ከነዚህ መካከል ድምፃዊውን ለመዘከር የሚሆን በአምቦ እምብርት የሚገነባው የመታሰቢያ ሐውልትና የባህል ማዕከል ዋነኛው ሲሆን የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ እና ሌሎች ከፍተኛ አመራሮች ከሀጫሉ ቤተሰቦች ጋር በመሆን የመሰረተ ድንጋዩን አኑረዋል። በስነ ስርዓቱ ላይ ንግግር ያደረጉት አቶ ሽመልስ አብዲሳ ሀዘኑን የተካፈሉትን መላው ሕዝብ በማመስገን የባህል ማዕከሉ መገንባት ትውልዱን ስለ ሀጫሉ ጀግንነት ታሪክ በማስተማር ለሀገር የሚሰሩ ብዙ ጀግኖችን ለማፍራት ነው ብለዋል። ሀጫሉ በሶስት መሰረታዊ ነገሮች ይታወሳል ሲሉም አክለዋል። ርዕሰ መስተዳድሩ
ተኩፋ ሀጫሉ ቀብሶ ኦሮሞ ፊጠራ ቱሬ ግዱ ገረት ፊድ
አንደኛ ሀጫሉ ጫፍ ላይ የነበረውን የኦሮሞ ህዝብ ትግል ወደ ማላ መጣ፣ ጥግ ላይ የነበረውን ፖለቲካ ወደ አማካኝ ቦታ ያመጣ ጀግና ነው ሀጫሉ። በሁለተኛ ደረጃ የኦሮሞ ህዝብን ታሪክ ለምሳሌ በአድዋ ድል ላይ የነበረውን የጀግንነት ታሪክ ለሁሉም ያሳወቀ ጀግና ነው። እርስ በራሳችንም እንድንተዋወቅ የረዳን ጀግና ነው። ሀጫሉ በሶስተኛ ደረጃ የሚዘከርበት በጀግንነቱ ነው። ሀጫሉ ምቹ ሁኔታ ኖረም አልኖረም እውነትና እውነትን ብቻ መሰረት አድርጎ ይናገራል፣ ይፋለማል ብለዋል። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ከዚህ ቀደም የቴክኖሎጂ ካምፓስ ተብሎ የሚጠራውን በድምፃዊው ስም መሰየማቸውን ጠቅሰው የተለያዩ መርሃ ግብሮችንም ይፋ አድርገዋል።
ፉልዱራ ካምፓሲ ከናትስ ሲዳ ያደነው ቦታ ከናፍ ኦሉ ኢጃሩት ትጅራ
በሀጫሉ ሁንዴሳ ካምፓስ ፊት ለፊት ለጀግናው ማስታወሻ ይውል ዘንድ አንድ ሐውልት እያቆምን ነው። በአጭር ጊዜ ውስጥ አጠናቀን ለሕዝብ ይፋ እናደርጋለን። በየዓመቱ በድምፃዊው ስም የሚሰየም ነፃ የትምህርት ዕድል ከመጀመሪያ ዲግሪ ጀምሮ እስከ ዶክተሬት ማለትም እስከ ሶስተኛ ዲግሪ ለመስጠት ተወስኗል። በሎሬት ጸጋዬ ገብረ መድኅን የባህል ጥናትና ምርምር ማዕከል ውስጥም የሀጫሉ ሁንዴሳ ሙዚቃ ቡድን ለማቋቋም ወስነናል ብለዋል። የአምቦ ከተማ ዋና መንገድ በሀጫሉ ስም የተሰየመ መሆኑን ከንቲባ ሳሉ ድሪብሳ አስታውቀዋል። በድምፃዊው ስም ሲደረግ የነበረውንም ድጋፍ በተመለከተም ማብራሪያ የሰጡት ከድጋፉ አስተባባሪዎች መካከል አንዱ አቶ ዳባ ደበሌ እንዳሉት እስካሁን ከ114 ሚሊዮን ብር በላይ በዝግ የባንክ ሂሳብ ገቢ ተደርጓል። ለድምፃዊ ሀጫሉ ቤተሰቦችም ከ12 ሚሊዮን ብር በላይ ድጋፍ መሰብሰቡን ገልጸዋል። አቶ ዳባ የድምፃዊው አባት አቶ ሁንዴሳ ቦንሳ በሀዘናቸው ወቅት ከጎናቸው በመቆም ለአጽናናቸውና ሀዘናቸውን ለተካፈለ ሁሉ ምስጋና አቅርበዋል።
አጫሉን ወንብራት ክምት ዋልትዱ ሰመሳት ዱበተ
አጫሉን የገደሉት ለህዝቡ ስለሚታገልና ለህዝቡ ስለሚናገር ነው። ከልጄ ህልፈት ጊዜ ጀምሮ እስከ ዛሬ ድረስ ሀዘኔን እንደ ሀዘናችሁ ቆጥራችሁ ለተካፈላችሁና ላጽናናችሁኝ ሁሉ አመሰግናለሁ ብለዋል። መንግስት የሐጫሉ ገዳዮች ላይ በፍጥነት ብያኔ እንዲሰጥም ጠይቀዋል። የድምጻዊ ሐጫሉ እንደሳ 80 ቀን መታሰቢያ ላይ የክልሉ ከፍተኛ አመራሮች፣ የአዲስ አበባ ከተማ ተወካዮች፣ የድምጻዊው የሙያ አጋሮች፣ ቤተሰቦቹ፣ ወዳጅ ዘመዶቹና አድናቂዎቹ ተገኝተዋል። የሐጫሉን ታሪክ የሚዘክር ዘጋቢ ፊልም የቀረበ ሲሆን የድምጻዊው የህይወት ጉዞ ላይ ያተኮሩ መጽሔቶችም ታትመው ለታዳሚው ቀርበዋል። የሻማ ማብራት ስነ ስርዓትም ትናንትና ማምሻውን በአምቦ ድምጻዊ ሐጫሉ ሁንዴሳ ካምፓስ ተከናውኗል። ድምጻዊ ሐጫሉ ሁንዴሳ ባለፈው ዓመት ሰኔ 29 2012 ዓ.ም በሰው እጅ የተገደለ ሲሆን በግድያው የተጠረጠሩ ግለሰቦች ተይዘው የፍርድ ሂደታቸውን በመከታተል ላይ እንደሚገኙ ይታወቃል። ለአሜሪካ ድምጽ ናኮር መልካ ካምቦ።
እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ቆይተናል። ትዝታ በላቸው ደግሞ የመሰናዶ አርታኢ ነበረች። የነገ ሰው ይበለን። መልካም ምሽት።